የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ምሽት የአሜሪካ ድምፅ ዝግጅታችን አሁን ይጀምራል። የአቶ ክርስቲያንና የአቶ ዮሐንስ የእስር ቤት አያያዝ እንደሚያሳስባቸው ቤተሰቦቻቸውና ጠበቃቸው መግለጻቸውንና የቅሊንጦ ቀጠሮ ማረፊያ ማዕከል ኃላፊን ምላሽ ያካተተ ዘገባ በአብይ ርዕስ ይዘናል። ዩኒቨርሲቲዎች ውጤታማ ካልሆኑ ህልውናቸው ሊቀጥል አይችልም መባሉን የተመለከተ ዘገባም አለ። እነዚህና ሌሎች ሀገር ውስጥና የዓለም አቀፍ ዘገባዎችንም በምሽቱ አካተን ወደ እናንተ መጥተናል። ረቡዕ ታህሳስ 16 2017 ዓ.ም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ እንደምን አምሽታችኋል? ዛሬ ፈረንጆቹ ጋና በዓል በዓለም አቀፍ ደረጃ እየተከበረ ይገኛል። በዓሉን ለምታከብሩት በቅድሚያ እንኳን አደረሳችሁ እንላለን። የምሽቱ ዝግጅቶች እያስተናገድኳቸው አብሬያቸው የማመሸው አስማማየ ነው ነኝ። ከስቱዲዮ ስርጭቱን በመቆጣጠር ንጉሴ ታምሬ አብሮናል። የዓለም ዜናዎቹን ደግሞ እንግዶ ወልዴ በኋላ ላይ ወደ እናንተ የሚያደርስ ነው የሚሆነው። የምሽቱ ዋና አዘጋጅ ደረጀ ደስታ ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን እስከ ምሽቱ አራት ሰዓት ድረስ ከኛ ጋር አብራችሁ እንድታመሹ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። እንግዲህ ይጠብቃችኋል።
እንደምናመሻችሁ። የሶማሊያው ፕሬዚደንት ለጉብኝት አስመራ ገብተዋል። በሞዛምቢክ ተቃውሞው ቀጥሎ ተጨማሪ 21 ሰዎች ሞቱ። ሩሲያ በዛሬው ገና ዕለት የዩክሬንን የኃይል መሠረተ ልማቶች መታች። እንዲሁም አንድ የአዘርባጃን አየር መንገድ አውሮፕላን ተከስክሶ 37 ሰዎች ሞቱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ዛሬ አስመራ ገብተዋል። በኢትዮጵያና በሶማሊያ መካከል አንካራ ላይ ስምምነት ከተፈጸመ ወዲህ የሶማሊያው ፕሬዚደንት በቀጠናው ጉብኝት ሲያደርጉ የመጀመሪያው ነው። ሐሰን ሼክ መሐመድ አስመራ ሲደርሱ በኤርትራው ፕሬዚደንት ኢሳያስ አፈወርቂ አቀባበል ተደርጎላቸዋል። ሁለቱ መሪዎች በሁለቱ ሀገራት መካከል ያለውን ግንኙነት በሚያሳድጉበትና በዓለም አቀፍና ቀጠናዊ ጉዳዮች ላይ እንደሚወያዩ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ማህበራዊ ሚዲያ ላይ ባሰፈሩት መልእክት አስታውቀዋል። የፕሬዝደንት ሐሰን ጉብኝት የመጣው ሶማሊያና ኢትዮጵያ በመካከላቸው ያለውን ውጥረት ለማርገብ ከሁለት ሳምንታት በፊት አንካራ ላይ ስምምነት መፈራረማቸውን ተከትሎ ነው። ሁለቱ ሀገራት አንዱ የሌላውን ሉዓላዊነት እንዲሁም የግዛት አንድነት እንደሚያከብር በፈጸሙ ስምምነት ላይ አስታውቀዋል። ሁለቱ ወገኖች በተጨማሪም ኢትዮጵያ ለንግድ ጠቀሜታ የባህር አቅርቦት እንዲኖራት ወደፊት ውይይት እንደሚያደርጉ ተስማምተዋል። አስመራ ባለፈው ጥቅምት የግብፅና የሶማሊያን መሪዎች ለሶስትዮሽ ውይይት ጋብዛ አስተናግዳለች። በውይይቱ የሶስቱ አገራት መሪዎች የሶማሊያን ተቋማት ለማጠናከርና ከውስጥና ከውጭ ገጥሟታል ያሉትን ተግዳሮቶች ለመጋፈጥ ተስማምተዋል። በተጨማሪም የሶማሊያ ፌዴራል ሰራዊት ሽብርን እንዲጋፈጥና የሀገሪቱን ሉዓላዊ ግዛት እንዲከላከል ለማስቻል ተስማምተዋል። የሶማሊያው ፕሬዚደንት ከሁለት ዓመታት በፊት ከተመረጡ ወዲህ አስመራን ሲጎበኙ ለስምንተኛ ጊዜ ነው። ኤርትራ በርካታ የሶማሊያ ጦር አባላትን በማሰልጠን ላይ ስትሆን የተወሰኑት ስልጠናውን አጠናቀው ተመልሰዋል። ሶማሊያ ግብፅ በአፍሪካ ሕብረት ልዑክ ውስጥ ተሳትፎ ለማድረግ መወሰኗን በመልካም እንደምትቀበል አስታውቃለች። በሞዛምቢክ ተቃውሞ ቀጥሎ ተጨማሪ 21 ሰዎች ሞተዋል። በሞዛምቢክ የሕገ መንግሥቱ ምክር ቤት ባለፈው መስከረም መጨረሻ ላይ የተደረገውን ምርጫ ገዢው ፓርቲ እንዳሸነፈ ማወጁን ተከትሎ ባለፉት 24 ሰዓታት ውስጥ ብቻ በተደረገ ተቃውሞ ሁለት ፖሊሶችን ጨምሮ ቢያንስ 21 ሰዎች መገደላቸው ታውቋል። አጨቃጫቂውን ምርጫ ውጤት ተከትሎ የአገሪቱ ሕገ መንግሥታዊ ምክር ቤት ገዢው ፍሬሊሞ ፓርቲ ማሸነፉን እንዳስታወቀ የተቃዋሚው መሪ ቬናሲዮ ሞንድላኔ ተቃውሞ እንዲደረግ ትናንት ጥሪ አድርገው ነበር። እንደ አውሮፓን አቆጣጠር 1975 ዓ.ም ጀምሮ ባለፉት 50 ዓመታት በስልጣን ላይ የቆየው የፍሬሊሞ ፓርቲ ባለፈው መስከረም መጀመሪያ ላይ በተደረገው ምርጫ አሸናፊ መሆኑ ከታወጀ ወዲህ በአገሪቱ ለሳምንታት በርካታ ሕይወት የቀጠፈ ተቃውሞ ተደርጓል። እስካሁን 150 ሰዎች ከምርጫው ጋር በተያያዘ ሁከት ሕይወታቸው አልፏል። የገዢው ፓርቲ እጩ ዳንኤል ቻፖ አሸናፊ እንደሆኑ ቢነገርም በአብዛኛው ወጣቶች የሆኑት የተቃዋሚው ቬናሲዮ ሞንድላኔ ደጋፊዎች ወደ አደባባይ በመውጣት ተቃውሞ አድርገዋል። በውጤቱም ቻፖ 65 በመቶውን ድምፅ እንዳገኙ ሲነገር ሞንድላኔ ደግሞ 24 በመቶ እንዳገኙ ታውቋል። ባለፉት 24 ሰዓታት 236 የሚሆኑ ጥቃቶች ተፈጽመው ሁለት ፖሊሶችን ጨምሮ የ21 ሰዎች ሕይወት ሲያልፍ 13 ሲቪሎችና 12 ፖሊሶች ደግሞ መጎዳታቸውን የአገሪቱ ፖሊስ አስታውቋል። በመዲናዋ ማፑቶ ሱቆች ሲዘረፉና ሲቃጠሉ የሚያሳዩ ምስሎች በማህበራዊ ሚዲያ መድረኮች ላይ ታይተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። አንድ የአዘርባጃን አየር መንገድ አውሮፕላን ተከስክሶ 38 ሰዎች ሕይወታቸው አልፏል። 67 መንገደኞችን ይዞ ሲጓዝ የነበረ አንድ የአዘርባጃን አየር መንገድ አውሮፕላን ካዛክስታን ውስጥ ተከስክሶ 38 ሰዎች ሲሞቱ 29 የሚሆኑት ተርፈዋል። አውሮፕላኑ ከአዘርባጃን መዲና ባኩ ወደ ሩሲያ ግሮዝኒ ከተማ በማምራት ላይ እንደነበር ታውቋል። አውሮፕላኑ አቅጣጫውን በመቀየር በካዛክስታኗ አክታ ከተማ በድንገት ለማረፍም በመሞከር ላይ ነበር። የአዘርባጃኑ ፕሬዚዳንት ኢልሃም አሊየቭ የአደጋውን ምክንያት ከወዲሁ ለመናገር ባይቻልም በነበረው አስቸጋሪ የአየር ሁኔታ ምክንያት አውሮፕላኑ አቅጣጫውን ለመቀየር ተገዶ ነበር ብለዋል። የሩሲያው ሲቪል አቪዬሽን ባለሥልጣን በበኩሉ ቀድመው የወጡ መረጃዎች እንደሚያሳዩት አውሮፕላኑ ከወፎች ጋር በመጋጨቱ ችግሩ ሊፈጠር ችሏል ብሏል። በአውሮፕላኑ ውስጥ 42 የአዘርባጃን ዜጎች፣ 16 ሩሲያውያን፣ 6 ካዛክስታናውያን እና 3 ኪርጊስታናውያን እንደነበሩ ለማወቅ ተችሏል። ሩሲያ በዩክሬን የነዳጅና ሌሎችም የኃይል መሠረት ልማቶች ላይ ተከታታይ የሚሳይል ጥቃት መፈጸሟንና በርካቶች በዛሬው ገና ዕለት ካለ ኤሌክትሪክ ኃይል መቅረታቸውን የዩክሬን ባለሥልጣናት አስታውቀዋል። በጥቃቱ 78 የአየርና የምድር ተወንጫፊ ሚሳይሎች እንዲሁም 106 ሻሂድ እና ሌሎች አይነት ድሮኖች ጥቅም ላይ መዋላቸው ታውቋል። በርካታ ዩክሬናውያን በገና ዕለት በምድር ውስጥ የባቡር ጣቢያዎች ለመጠለል ተገደዋል። በጥቃቱ ቢያንስ አንድ ሰው ሳይሞት እንዳልቀረ ተነግሯል። በተለይም በካርኪቭ ክልል በመቶ ሺህ የሚቆጠሩ ነዋሪዎች በቀዝቃዛው ወቅት ሙቀት ማግኘት እንዳልቻሉም ባለሥልጣናት አስታውቀዋል። በሌላ በኩል ሩሲያ ውስጥ አንድ ድሮን በአየር ላይ ተመትቶ ፍርስራሹ ሲወድቅ የአንዲትን ሴት ሕይወት ሲያጠፋ ሦስት ሰዎች ደግሞ ተጎድተዋል። ፑቲን ሆን ብለው በገና ዕለት ጥቃቱን ፈጽመዋል። ከዚህ በላይ ኢሰብአዊነት አለን ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በኤክስ ማኅበራዊ መድረክ ላይ መልእክታቸውን አስተላልፈዋል። ሩሲያ በመላው ዩክሬን ኃይል እንዲቋረጥ በማጥቃት ላይ ነች ሲሉ ማክለዋል። አንድ ሚሳኤል የሞልዶቫንና የሮማንያን የአየር ክልል አልፎ እንደመጣ የዩክሬኑ የውጭ ጉዳይ ሚኒስትር አንድሪል ሲቢሂ አስታውቀዋል። ሩሲያ በዩክሬን ላይ ጥቃት የጀመረችው ከሁለት ዓመታት በፊት በገና ዋዜማ መሆኑ ይታወሳል። በመጨረሻም የየመን አማጽያን ወደ ቴል አቪቭ እስራኤል ዛሬ ረቡዕ ሚሳኤል ማስወንጨፋቸውን አስታውቀዋል። ጥቃቱ የአደጋ ማስጠንቀቂያ ደውል እንዲደወል ሲያደርግ ጉዳት ግን አላደረሰም ተብሏል። የእስራኤል ሰራዊት በበኩሉ ሚሳኤሉ ድንበር ከማቋረጡ በፊት መመታቱን አስታውቋል። ሁቲዎች ሚሳኤል ሲያስወነጭፉ በሁለት ቀናት ውስጥ ለሁለተኛ ጊዜ መሆኑ ነው። በጋዛ ሰርጥ እስራኤል በምታካሄደው ጦርነት ከፍልስጤማውያን ጋር ያላቸውን አንድነት ለማሳየት እንደሆነ የሁቲ አማጽያን ያስታውቃሉ። በእስራኤል ላይ ሚሳኤል ከማስወንጨፍ በተጨማሪ ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ በሚተላለፉ መርከቦች ላይ ጥቃት በመፈጸማቸው ቁልፍ የሆነው የንግድ መርከቦች መተላለፊያ ተስተጓጉሏል። በእስራኤል ባለሥልጣናት በበኩላቸው በኢራን በሚደገፉ ሁቲዎች ላይ እርምጃ እንደሚወስዱ በመዛት ላይ ናቸው። በሌላ በኩል የእስራኤል ሰራዊት ባደረገው ምርመራ ሰራዊቱ በጋዛ በመገኘቱ ምክንያት ባለፈው ነሐሴ 6 ታጋቾች መሞታቸውን ትናንት አስታውቋል። እንደ ምርመራ ውጤት ከሆነ ከሰራዊቱ መግባቱን ተከትሎ ሐማስ አንድ ትውልደ እስራኤል የሆነ አሜሪካዊን ጨምሮ 6 ታጋቾችን ለ330 ቀናት ከያዘ በኋላ ገድሏቸዋል። እስራኤል በጋዛ በምታካሄደው ጦርነት እስካሁን 45,000 ሰዎች እንደተገደሉ የፍልስጤማውያኑ የጤና ሚኒስቴር ያስታውቃል። ክብራትና ክብራን፣ በዚሁ የምሽቱ ዜና አጠቃልላለሁ። ወደ አስማማው መልሳቸዋለሁ።
አድማጮቻችንና ተመልካቾቻችን የተከታተላችሁ የምትገኙት የረቡዕ ምሽት የአሜሪካን ድምፅ ዝግጅታችን ነው። ቀደም ሲል ከዓለም የተሰባሰቡ ዜናዎች ወደ እናንተ ደረሱ። እንግዱን ለዜናዎቹ አመሰግናለሁ። በምሽቱ እያስተናገድኳቸው የሚገኙ አስማማየ ነው ነኝ። በዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውን በምሽቱ ከእኛ ጋር አብራለች። እንዲሁም የስቱዲዮ ስርጭት የተቆጣጠረ የሚገኘው ንጉሱ ታምሬ ነው። የምሽቱ ዋና አዘጋጅ ደግሞ ደረጀ ደስታ ነው። ዝግጅቶቻችን ይቀጥላሉ። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በቅርቡ የቀዶ ሕክምና የተደረገላቸው የምክር ቤት አባል የሆኑት አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ወደ ሌላ እስር ቤት መዛወራቸውን ቤተሰቦቻቸውና ጠበቃቸው ገልጸዋል። ሁለቱ ታሳሪዎች ከፍተኛ ህመም እየተሰማቸው ነው ወደ ቅሊንጦ የተዛወሩት ያሉት አስተያየት ሰጪዎቹ፣ በተለይ አቶ ዮሐንስ የሚገኙበት ማቆያ ስፍራ ለጤንነታቸው የሚያሰጋቸው እንደሆነም ተናግረዋል። ይህ ሁኔታ እንዲቀየር ለፍርድ ቤት አቤቱታ ማቅረባቸውን ጠበቃቸው አቶ ሰለሞን ገዛኸኝ ለአሜሪካ ድምፅ ተናግረዋል። የቅሊንጦ ቀጠሮ ማረፊያ ማዕከል ዳይሬክተር ኮማንደር አለም ሰገድ ውንጀላውን ማስተባብለዋል። ኬኔዲ አባተ እንደሚከተለው አዘጋጅቶታል።
ከሁለት ሳምንት በፊት ሐሙስ ታህሳስ 3 ቀን በአንጀት ህመም ምክንያት ቀዶ ህክምና የተደረገላቸው የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ የአቶ ዮሐንስ ቦያለው ደህንነት እንደሚያሳስባቸው ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። ሁለቱ እስረኞች ሐሙስ ዕለት የሆስፒታል ቀጠሮ ቢኖርባቸውም እንዳልተወሰዱ የገለጹት የቅርብ ቤተሰብ አባላት በተጨማሪም ህመም ከተሰማቸውና ደም ከፈሰሳቸው ወዲያው እንዲያመጧቸው ሆስፒታሉ ማረሚያ ቤቱን በደብዳቤ ቢጠይቅም እነዚህ ሁኔታዎች እየተከሰቱባቸው ወደ ሆስፒታል እየተወሰዱ አይደለም ሲሉ አመልክተዋል። ስለ ጉዳዩ የጠየቅናቸው የቃሊቲ ማረሚያ ቤት ኃላፊ ኮማንደር አስቻለው መኮንን ታሳሪዎቹ ሐሙስ ዕለት ወደ ሆስፒታል ያልተወሰዱት በሌላ ስራ ተጠምደን ስለነበረ ነው ካሉን በኋላ በሌላ ቀጠሮ እንወስዳቸዋለን የሚል መልስ ሰጥተውናል። ለደህንነታቸው እንደሚሰጉ በመግለጽ ስማቸውን እንዳንጠቅስና ድምጻቸውም አየር ላይ እንዳይውል የጠየቁን የአቶ ዮሐንስና የአቶ ክርስቲያን ቤተሰቦች ሰኞ ዕለት ከነህመማቸው ከቃሊቲ ወደ ቅሊንጦ ማረሚያ ቤት ተዛውረዋል ብለዋል። በቅሊንጦ ማረሚያ ቤት አቶ ዮሐንስ የገቡበት ዞን 5 የተባለ ማቆያ ደግሞ በርካታ ጉድለቶች ያሉበት እንደሆነ ጠቅሰው ይህም ለጤንነታቸው የሚያሰጋቸው እንደሆነ አመልክተዋል። ከጠበቆቻቸው አንዱ የሆኑት አቶ ሰለሞን ገዛኸኝ የእስር ቤት አያያዛቸውንና ተያያዥ ጉዳዮችን በሚመለከት ለፍርድ ቤት አቤቱታ ማቅረባቸውን ተናግረዋል።
ዞን 5 ከዚህ በፊት በነ ዶክተር ቴዎድሮስ ኃይለማርያም መዝገብና በነ ቴዎድሮስ ታምራይ መዝገብ ላይ ሁለት ተከሳሾች፣ ይሄ ዞን 5 የቅጣት ቦታ ነው፣ የማይመች ቦታ ነው፣ ሽንት ቤቱ እንኳን የማይመጥን ቦታ ነው ብለው የተለያየ ምክንያት አቅርበው ተቀይረዋል ወደ ሌላ ዞን። አሁን አቶ ዮሐንስ ቦያለው ካለበት ስነም አንጻር አንደኛ ደም እየፈሰሰ ነው፣ ሁለተኛው ኦፕራሲዮን ቁስል ከፍተኛ ቁስል አለ፣ መቀመጥ አይችልም፣ ወገቡ እንደዚሁ ታሟል። ዞን 5 ላይ መመደብ የለበትም ነበረ፣ ዞን 5 እሱ እንዲመደብ ተደርጓል። ስለዚህ ምንድነው ለፍርድ ቤቱ ያመለከትኩት፣ አንደኛ አቶ ዮሐንስ ቦያለው እሱ እንዲቀየር፣ ሁለተኛ እንደገና ደግሞ ምግብ ሳምንቱ ሙሉ እንዲገባላቸው ሳምንቱ ሙሉ እንዲጠየቁ አቤቱታ አስገብተን ፍርድ ቤቱ አስቸኳይ ትዕዛዝ ስጥልን ብለን አመልክተን ነበር። ሆኖም ግን ፍርድ ቤቱ ይሄንን ሳይቀበል ይህ መጀመሪያ የቅሊንጦን ማረሚያ አስተዳደር አስተያየት ስጥ ብሎ ለቀለጉት ያቀጥሮታል።
የቅሊንጦ ቀጠሮ ማረፊያ ማዕከል ዳይሬክተር ኮማንደር አለም ሰገድ አስገዶም ማቆያውን በሚመለከት የቀረበውን ውንጀላ ያጣጣሉ ሲሆን በቀጣይ በቀጠሯቸው መሰረት ሆስፒታል እንደሚወሰዱም ገልጸዋል።
አስቸጋሪ የሆነ ዞን ገባ የሚለውን ግን አስቸጋሪ የሆነ ዞን አይደለም፣ ሰዎች ነው እዛ እንትን ያሉበት። ስለዚህ እንደ ማንኛውም ታሳሪ ወይም ተጠርጣሪ ያሉበት ቦታ ሰላማዊ የሆነ ማንም ሰው የሚታሰርበት ያለበት ግቢ ነው። ስለዚህ አስቸጋሪ የሚባል አይደለም። የሕክምና በተመለከተም ሕክምና እየተከታተሉ ነው ያሉት። የመጡት አሁን ነው። ቀጠሮ ያላቸው በቀጠራቸው ለመውሰድ ከነሱ ጋር ተነጋግረን ያው መግባባት ላይ ደርሰን ያለን ዝም ብለ አልባልታ ነው የሚናፈሰው።
በአማራ ክልል ካለው የጸጥታ ቀውስ ጋር በተገናኘ 52 ተከሳሾች በሚገኙበት የክስ መዝገብ ስር የሽብር ክስ የተመሰረተባቸው አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ በቁጥጥር ስር ከዋሉ ከአንድ ዓመት ከመንፈቅ በላይ ሆኗቸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የሮብ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስን የተከታተላችሁት፣ ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔታችን የመጀመሪያው ቅንብር ዩኒቨርሲቲዎች ውጤታማ ካልሆኑ ሕልውናቸው ሊቀጥል አይችልም ስለመባሉ ይመለከታል። ዩኒቨርሲቲዎች ውጤታማ ስራ ካላከናወኑ ሕልውናቸው ላይቀጥል እንደሚችል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። በአገሪቱ ያሉት ዩኒቨርሲቲዎች ከሚኒስቴር መስሪያ ቤቱ ጋር ዛሬ ያፈጻጸሙ ኮንትራት የፈረሙ ሲሆን ስራዎቻቸውን በዚሁ ኮንትራት መሰረት እንደሚለካ ተገልጿል። ወደፊት ለዩኒቨርሲቲዎች የሚመደበው በጀት የስራ አፈጻጸማቸው መሰረት ያደረገ እንደሚሆን የገለጹት ሚኒስትሩ ከዛም አልፎ ዩኒቨርሲቲዎች ውጤታማ ካልሆኑ ወደ ቴክኒክ ማሰልጠኛነት የሚቀየሩበት ሁኔታ ይኖራልን ብለዋል። የዩኒቨርሲቲ አመራሮች በበኩላቸው እርምጃው ውጤትን ለመመዘን ስለሚያስችል ተቋማቱን ያነቃቃቸዋል በማለት ገልጸዋል። ገብረ ሚካኤል ገብረ መድን በዚህ ዙሪያ ላይ ተከታዩን አዘጋጅቷል።
ዛሬ ታህሳስ 16 2017 ዓመተ ምህረት በአዲስ አበባ በተዘጋጀ መድረክ የመንግስት ዩኒቨርሲቲዎች ከትምህርት ሚኒስቴርና ከቦርድ አመራሮቻቸው ጋር ስራዎቻቸውን ለመለካት ያስችላል የተባለ የመጀመሪያ ያፈጻጸም ኮንትራክት ተፈራርመዋል። በመድረኩ ላይ ንግግር ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በኢትዮጵያ የትምህርት ጥራት ወድቋል የሚል ድምዳሜ ላይ በመደረሱ አጠቃላይ የትምህርት ዘርፍ ማሻሻያ እየተደረገ መሆኑን ጠቅሰዋል። በማሻሻያው መሰረትም የዩኒቨርሲቲ የትምህርት ጥራት ከፍተኛ ደረጃ ላይ እንዲደርስ ዩኒቨርሲቲዎች በስነ ምግባር የታነጹና ተጠያቂነት የሰፈነባቸው ተቋማት እንዲሆኑ እንዲሁም ለሀገር ጠቃሚ የሆነ ምርምር እንዲያከናውኑ የሚሉ 3 መስፈርቶች መቀመጣቸውን አስታውቀዋል። የዛሬው እርምጃም የዚህ አጠቃላይ ማሻሻያ አንድ አካል መሆኑን ጠቅሰዋል። የአፈጻጸም ኮንትራቱ የተቋማቱ የሥራ ክንውን ውጤታማነት የሚለካበት መሳሪያ እንደሆነ ያስረዱት ፕሮፌሰር ብርሃኑ ከእንግዲህ በጀትም የሚመደብላቸው አፈጻጸማቸው እየታየ መሆኑን ተናግረዋል።
የመጀመሪያው ካሁን በኋላ ባጀት አሎኬሽን ዝም ብሎ ስንት ተማሪ ያለው ሳይሆን በእነኚህ ነገሮች ወዴት እየሄደ ነው ይሄ ዩኒቨርሲቲ? ጥሩ ሪሰርቾች እየተሰሩ ነው ወይ? በዚህም የሀገርን እድገት እያገዘ ነው ወይ? ጥሩ ተማሪዎች እያፈራ ነው ወይ? ያ should be part of the calculation in terms of budget allocation. So እንደዚህ በፊቱ ዝም ብሎ መጥቶ ሁሉም all universities are the same ሁሉም አንድ ናቸው ለሁሉም ባጀት መሰጠት አለበት ሶ በተማሪ ልክ ባስተማሪ ልክ ነው አንስት ብሎ ነገር የለም። በተስማማንባቸው ተስማምተን ኔጎሼት አድርገን በተፈራረምናቸው and ከዛም ውጪ ቅድም አቋቸው ከኢንቴግሪቲ ጋር በተያያዙ ተመብናረጋቸው ነገሮች then budget ቀመር ላይ ባጀት ምን ያህል አንድ ዩኒቨርሲቲ ማግኘት አለበት ቢሎ ላይ መግባት ያለበት ይሹ።
የአፈጻጸም ኮንትራቱ ዩኒቨርሲቲዎች ራስ ገዝ ተቋማት የሚሆኑበትንም እድል ይወስናል ያሉት ሚኒስትሩ በተለይም አሰራሩ የተቋማቱ አመራሮች አቅምን እንደሚፈትሽ በአጽንኦት ገልጸዋል። አፈጻጸማቸው እየተለካ ዩኒቨርሲቲዎችን ውጤታማ ያደረጉ አመራሮች የሚያድጉበት ተቋማቱን ውጤታማ ያላደረጉት ደግሞ ሌላ ስራ የሚፈልጉበት አሰራር እንደሚኖርም ተናግረዋል። ተማሪዎችን ወደ ዩኒቨርሲቲዎች በመደባ ማስገባት ይቀራል ያሉት ፕሮፌሰር ብርሃኑ ይልቁንም ተማሪዎቹ ራሳቸው መርጠው የሚገቡባቸው ውጤታማ ተቋማት መሆን ይጠበቅባቸዋል በማለት ገልጸዋል። በዚህ መሰሉ አካሄድ ይኸው ያፈጻጸም ኮንትራት አሰራር ህልውናቸውን ሊወስን እንደሚችልም አስጠንቅቀዋል።
ዩኒቨርሲቲዎች አድማት እንድትሰጡት እንፈልገው don't take existing universities for granted ነኝ ዩኒቨርሲቲዎች አሉ ይቀጥላሉ ብላችሁ አታስቡ። If they don't perform, there is no reason የዳሀ tax ገንዘብ እነኛ ዩኒቨርሲቲዎች ላይ የሚውልበት if they are not performing. Maybe they are better off being a technical college or maybe through other ትምህርት ቤት። So የተማሪ enrollment ብቻ ሳይሆን የዩኒቨርሲቲዎቹ ቀጣይነት ራሱ is going to depend on this. ዛሬ ያደረግነው ነገር የምናረገው ነገር importance ነው።
ስለ ጉዳዩ ለአሜሪካ ድምጽ አስተያየት የሰጡ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ፍቅሬ ደሳለኝ ከዚህ በፊት ዩኒቨርሲቲዎች አመታዊ እቅድ አቀዳው አፈጻጸማቸውን ለትምህርት ሚኒስቴር በሪፖርት መልክ ያቀርቡ እንደነበር ገልጸው ይህ ግን ውጤታማነትን በማሳየት ረገድ ክፍተት ነበረው ብለዋል። አሁን የተዘረጋው ያፈጻጸም ኮንትራት አሰራር ሌላው ዓለም እንደሚጠቀምበት የተናገሩት ፕሮፌሰር ፍቅሬ እርምጃው ውጤትን ያመጣል ይላሉ።
በተመረጡ ተግባራት ላይ ምን አቀዳችኋል? በአመት ውስጥ ደግሞ በምን ያህል ደረጃ ለመፈጸም ነው ያቀዳችሁት የሚለውን የያዘ ሰነድ ነው። ይሄ ሰነድ እንግዲህ መጨረሻ አመት ውስጥ ሲጠናቀቅ በእያንዳንዱ ኢንዲኬተር አመላካች ውጤት አመላካች መሰረት እንገመገማለን ማለት ነው። ሚኒስትሩም ሲናገሩ ሰንተ ከሆነ ከተማሪ ከመስጠት አንስቶ አጠቃላይ ለምርምር ስራቸው ለሌሎች መሰረተ ልማትም ኢንፍራስትራክቸራቸውን እንዲያሳድጉ ግባት ምን እንሰጠው በዚህ አፈጻጸም ላይ ተነስተ መነሻ አድርገን ነው የሚል ነው። ሶ የተቋማትን ቀጣይ ሰርቫይቫል ራሳቸውን ይዞ እንዲቀጥል እንደ አንድ ተቋም እንዳይንኮታኮት ጠንክሮ እንዲሰራ የራሱ የሆነ አዎንታዊ ሚና አለው።
የባህር ዳር ዩኒቨርሲቲ ፕሬዚደንት ዶክተር መንገሻ አየነም ይህ አካሄድ አዎንታዊ ተጽዕኖ እንደሚኖረው ተናግረዋል።
ተቋማቶችን በተለይ ውጤታማ በማድረግ ረገድ እንደገና የተቋማቶቹ አስፈላጊነትና ተጽዕኖም ከፍ በማድረግ ረገድ ትልቅ ሚና ሊኖረው የሚችል የኮንትራት አግሪመንት ነው ዛሬ እየተፈራረምን ያያችሁት። ይሄ ነገር በዩኒቨርሲቲውና በሃይር ኤጁኬሽኑ ወይም በሚኒስትር መስሪያ ቤታችን በኩል ብቻ የሚቆም ሳይሆን ዩኒቨርሲቲዎች ደግሞ በውስጣቸው በተለያዩ ዘርፎች ላይ ምርምሩን ከሚመሩት ጋር አካዳሚክን ከሚመሩት ጋር በአጠቃላይ ይህ አይነት ሰንሰለት ከላይ እስከታች የወረደ ነው።
ይኸው ያፈጻጸም ኮንትራት አሰራር በኢትዮጵያ ባሉት ሁሉም 47 የመንግስት ዩኒቨርሲቲዎች ይተገበራል ተብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ሌላኛው የትንታኔ መጽሔት ቅንብራችን ደግሞ ወደ ዛምቢያ ይወስደናል። በዛምቢያ የሚዲያ ነጻነት ጥቃት እየደረሰበት እንደሆነ አዲስ የወጣ ጥናት አመለከተ። በጥናቱ ላይ አስተያየታቸውን በመስጠት ከተሳተፉት መካከል 60 በመቶ የሚሆኑት በጋዜጠኞችና ጸሐፊዎች ላይ በሚደርሱ ተደጋጋሚ ትንኮሳና ማስፈራራት ምክንያት ሚዲያዎች በነጻነት ስራቸውን እየሰሩ ነው ብለው እንደማያስቡ ተናግረዋል። በካቲ ሾርት የተዘጋጀው ዘገባ እንደሚከተለው ይቀርባል።
የደቡብ አፍሪካ ሚዲያ ኢንስቲትዩት በመጻሩ MISA እንደ አውሮፓውያን አቆጣጠር ታህሳስ 17 በዛምቢያ ዋና ከተማ ሉሳካ የጥናት ሪፖርቱን ይፋ አድርጓል። የኢንስቲትዩቱ ሊቀመንበር ሎሬን ሙዋንዛ የዛምቢያ ጋዜጠኞች ስራቸውን በሚሰሩበት ወቅት ቅድመ ምርመራና ጥቃት አሁንም ይደርስባቸዋል ብለዋል። ለዚህ ደግሞ ኃላፊዋም ሆነ ሪፖርቱ የቶማስ ጋምቦን ጉዳይ ማሳያ አድርገው ይጠቅሳሉ። የምርመራ ጋዜጠኛ የሆነው ቶማስ ጋምቦ የዛምቢያ ባለሥልጣናት የተመለከቱ ወሳኝ ናቸው ያላቸውን ታሪኮች በመጻፉ ባለፉት 13 ወራት ውስጥ ብቻ 3 ጊዜ ታስሯል። ዝጋምቦ በተከሰሰበት የስም ማጥፋትና የአመፅ ክስ ጥፋተኛ ከተባለም እስከ 7 ዓመት እስራት ይጠብቀዋል። ነገር ግን ዝጋምቦ ለአሜሪካ ድምፅ አሁንም መጻፉንና ዘገባ መስራቱን እንደማያቆም ይናገራል።
All the three cases basically is a journalist trying to find answers on behalf of the public.
በመሰረቱ ሶስቱም ክሶች ጋዜጠኛው ማህበረሰቡን በመወከል ምላሽ ለማግኘት የሚሞክርባቸው ናቸው። ነገር ግን መንግስት ለጥያቄው ምላሽ ከመስጠት ይልቅ ጋዜጠኝነትን እንደ ወንጀል በመቆጠር ፖሊስ ፍርድ ቤት አቅርቦኛል። ስለዚህ በሶስት የወንጀል ክሶች ፍርድ ቤት ቀርቤያለሁ። በሶስት የተለያዩ ዳኞች ፊት ቀርቤያለሁ።
የቶማስ ዝጋምቦ የሕግ ችግሮች የጀመሩት እንደ አውሮፓውያን አቆጣጠር በህዳር 2023 ሲሆን አንድ የመንግስት ተቋም ከፕሬዚዳንት ሃካይንዴ ሂችሌማ ቤት ተከራይቷል በሚል ወንጀል መጻፉን ተከትሎ በቁጥጥር ስር በዋለበት ወቅት ነው። በዚሁ ዓመት ነሐሴ ወር ላይም መንግስት ያካሄደውን የማዳበሪያ ህገ ወጥ ግዥ በተመለከተም ከዓመት በፊት አዘጋጅቶት በነበረው ዘገባ ምክንያት ለእስር ተዳርጓል። በዚሁ ዓመት በጥቅምት ወር ደግሞ ወደ አገር ውስጥ ከሚገቡ ሸቀጦች ጋር በተያያዘ በጻፈው ጽሑፍም ለሶስተኛ ጊዜ ታስሯል። የቅርብ ጊዜ እስሩ የመጣውም ፕሬዚዳንት ችሌማ በተወካያቸው የመንግስት ዋና ቃል አቀባይ ኮርኔሌስ ሞይቶዋ በኩል የፕሬስ ነጻነትን ለማስከበር ቃል ከገቡበት ንግግራቸው ከሰዓታት በኋላ ነው። ናጁዋን ችሪዋ ፍሪ ፕሬስ ኢኒሽቲቭ የተሰኘ የዛምቢያ የሚዲያ ተሟጋች ቡድን መስራች ናቸው። ችሪዋ የደቡብ አፍሪካ ሚዲያ ኢንስቲትዩት የጥናት ግኝቶች ላይ እንደሚስማሙ ይናገራሉ።
Political party figures still storming registrations to disturb programming and threaten journalists there.
የፖለቲካ ፓርቲ መሪዎች አሁንም ሬዲዮ ጣቢያዎችን እየወረሩ ፕሮግራሞችን ለማወክና ጋዜጠኞችን ሲያስፈራሩ አይተናል። ጋዜጠኞች በፖሊስ ሲታሰሩም አይተናል። በጻፉት ነገር ብቻ ጋዜጠኞች በወንጀል ሲከሰሱም አይተናል። እናም አሁን ትልቁ ጭንቀታችን ወደ 2026 ምርጫ ስንቃረብ ምን ሊሆን ይችላል የሚለው ነው።
ቺሪዋ በዛምቢያ ባለስልጣናት ጋዜጠኞችን በተመለከተ የሚያቀርቧቸው ክሶች በቅኝ ግዛት ዘመን በወጡ ህጎች የሚመሩ መሆናቸውንም ተችተዋል። እነዚህም የስም ማጥፋት ወንጀል፣ አመፅና ሀገራዊ ጸጥታ ህጎች መሆናቸውን የሚገልጹ ቺሪዋ ይህም ጋዜጠኞች የመንግስት ስራዎችን እየመረመሩ የማጋለጥ ሚናቸው እንዳይጫወቱ እንቅፋት ሆኖባቸዋል ብለዋል። ሆኖም የደቡብ አፍሪካ ሚዲያ ኢንስቲትዩት ጥናቱን ይፋ ማድረጉን ተከትሎ የሀገሪቱ የማስታወቂያ ሚኒስቴር ባለስልጣን የሆኑት ሙማንጋ ሞርደ ማይምቤ መንግስት በመገናኛ ብዙሃን ነጻነት ላይ ምንም አይነት ጣልቃ ገብነት አልፈጸመም ሲሉ ተከራክረዋል። መንግስት የመገናኛ ብዙሃን ምህዳሩን ክፍት ማድረጉ የሚናገሩት ማይምቤ ለዚህ የማሳየው ከ200 በላይ የሬዲዮ 50 የቴሌቪዥን ጣቢያዎችና በርካታ የድረገጽ መድረኮች ፍቃድ መስጠቱን መከራከሪያ አድርገው ያነሳሉ።
When platforms are pure, then there will be few people expressing themselves on those platforms.
መድረኮች ጥቂት ሲሆኑ በእነዚህ መድረኮች ላይ ሐሳባቸውን የሚገልጹ ሰዎች ጥቂት ይሆናሉ። አንድ የቴሌቪዥን ጣቢያ ብቻ ሲኖረን እርስዎ በቲቪ ላይ ለመታየት ፕሬዚደንት፣ ምክትል ፕሬዚደንት፣ ሚኒስትር ወይንም ቢያንስ በህብረተሰብ ውስጥ ስም ያለው ሰው መሆን ያስፈልገውታል።
ሆኖም የጋዜጠኞች መብት ተሟጋጅ ኮሚቴው የአፍሪካ ፕሮግራም አስተባባሪ ሙቶኪ ሞሙ በቅርቡ በሰጡት መግለጫ በዛጋምቦ ላይ የቀጠለው ጥቃት መንግሥት ጋዜጠኞችን ለመጠበቅ የገባውን ቃል ተግባራዊ እያደረገ አለመሆኑን የሚያሳይ ነው ብለዋል። በካት ሾርት ከዛምቢያ ሉሳካ ለጠናቀሩ ዘገባ አስመሟየ ነው፣ ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት የአሜሪካ ድምፅ የረቡዕ ምሽት ዝግጅታችን ነው። ከእኛ ጋር አብራችሁ ስላላችሁ እናመሰግናለን። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችንም በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በትዊተር ሃሽታግ ቪኦኤ አማሪክ ላይ ታገኙታላችሁ። በኢንስታግራም እና ዩቲዩብ ላይ የምታገኙ እንደሚሆነው የምሽቱን የመጀመሪያ አጋማሽ ቅንብሮቻችን ቀደም ሲል ወደ እናንተ የደረሱን ይመስላሉ። አሁን ቀጥታ የምናልፈው ወደ ሁለተኛው አጋማሽ የመጀመሪያው ቅንብር ይሆናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን በትግራይ የኤችአይቪ ኤድስ ስርጭትን ለመከላከል የተሰሩ ያሉ ስራዎች እየተመለከተ ነው። በትግራይ የኤድስ ስርጭት መከላከልና መግታት በሚል ርዕስ ከሰሞኑ አንድ ዓለም አቀፍ ጉባኤ ተካሂዷል። በርቀት መገናኛ በተከናወነው ጉባኤ ላይ ከደቡብ ካሮላይና፣ መቀሌና አክሱም ዩኒቨርሲቲዎች የተወከሉ ተመራማሪዎችና ጥናታዊ ጽሑፎቻቸውን አቅርበዋል። በጥናታቸውም ትግራይ ክልል ውስጥ ጦርነት ከመቀስቀሱ አስቀድሞ የነበረው የበሽታው ስርጭት ከጦርነቱ በኋላ በእጅጉ ማሻቀቡን አመለክተዋል። የቪኦኤ የትግረኛ ክፍል ባልደረባ በትረ ስልጣን ያሰናደውን ዘገባ ሀብታሙ ስዩም እንደሚከተሉ ያቀርበዋል።
ከሰሞኑ በተካሄደው የማስገንዘቢያ ጉባኤ ላይ ጥናታቸውን ያቀረቡት ተመራማሪዎች በትግራይ ክልል ከተቀሰቀሰው ጦርነት በፊት 1.5% የነበረው አጠቃላይ የኤችአይቪ ኤድስ ስርጭት ወደ 3% ማሻቀቡን ጠቁመዋል። የትግራይ ምርምር ተቋም ኃላፊ የሆኑት ዶክተር ሀየሎም ካሳይ በክልል ውስጥ የሚገኙ ወረዳዎች የመዘገቡትን የቫይረሱን ስርጭት ማሳያ ለጉባኤው ተሳታፊዎች እንደሚከተለው አስረድተዋል።
በተለይ ሓደ ቀሬን ዓበይት መስገእታት ቦታታት ነይረን
በወረዳ ደረጃ ስንመለከተው የኤድስ ስርጭት እጅግ የከፋባቸው ስፍራዎች አሉ። 3% ያልነው በአጠቃላይ ትግራይ ክልል ላይ ስላተኮርን እንጂ አንዳንድ ስፍራዎች የተለየ አስከፊና አስደንጋጭ ስርጭት ታይቶባቸዋል። ለምሳሌ በራያ ዘቡ ወረዳ 7%፣ በክልታ ውላሎና ሐውዜን ወረዳዎች 6%፣ ቦራ ችለና ወረዳ 5.3%፣ በከተማ ደረጃ ደግሞ በመሆኒ ከተማ 12.3% ስርጭት ተመዝግቦባቸዋል። በጣም አስደንጋጭ ስርጭት ነው። ከ100 ሰዎች መካከል 12ቱ የኤድስ ቫይረስ በደማቸው ተገኝቶባቸዋል እንደማለት ነው።
አሪ መደንገዝ ቁጥር ማለት ነው። 10 ማለት ካሜትስ 12 ሰዓት ዳርጋ ኤችአይቪ ነው ማለት ነው።
የትግራይ ምርምር ተቋም ኃላፊው ዶክተር ሀየሎም ካሳይ ከጦርነቱ በኋላ ኤችአይቪ ኤድስ ስርጭትን ሊያባብሱ የሚችሉ ምክንያቶች መኖራቸውን በመገንዘብ የመረጃ ማሰባሰብ ሂደት መጀመሩን ተናግረው በቅድመ ምርመራ ሂደት ወቅት በመቀሌ ሆስፒታል ከተመረመሩት 20 ሰዎች መካከል 5ቱ ኤችአይቪ ኤድስ እንደተገኘባቸው ያስታውሳሉ። ይህ ፍንጭ በአጠቃላይ በክልሉ አሳሳቢ ስርጭት ሊኖር መቻሉን ጠቋሚ እንደነበረም ይናገራሉ። ሰፊ ጥናት የማድረግ ውሳኔው የመጣው ይህንን ተከትሎ እንደሆነም ያስረዳሉ።
ናይ መጀመሪያው ናትና ለዚህ ነበራ አብ ትግራይ ሁሉ ህብረተሰብስ ቴስት ክግበረለዎ እዩ።
የእኛ ፍላጎት በትግራይ ውስጥ ያለ ሰው በሙሉ በዘመቻ መልክ የኤድስ ቫይረስ ምርመራ እንዲያደርግ ማስቻል ነው። ከጤና ቢሮ ኃላፊ ዶክተር አማኑኤል ጋር በመሆን ከፌዴራል መንግስት ጋር ብዙ ውይይት አድርገናል። እንደ አጋጣሚ ሆኖ ግን በሀገር ደረጃ የተተገበረው አሰራር ታርጌት ቴስቲንግ የሚባለው ነው። ስጋት ያለባቸውን ስፍራዎች ነጥሎ ምርመራ ማድረግ እንደማለት ነው። እኛ ግን ይህን አሰራር ትግራይ ላይ መተግበር አይደለም የምንፈልገው። በክልሉ ውስጥ መድኃኒት አልነበረም፣ መመርመሪያም አልነበረም። ህሙማን መድኃኒት በወቅቱ መውሰድ አልቻሉም ነበር። በአካባቢው የታጠቀ ሰራዊት ስምሪት በብዛት ነበር። እንደዛው ነው ስለቆየ ለየት ያለ አቀራረብ ያስፈልገናል ባዮች ነበር።
ዶክተር ሀየሎም ከኢትዮጵያ ጤና ጥበቃ ሚኒስቴርና ከኢትዮጵያ ህብረተሰብ ጤና ተቋም ጋር ተገናኝተው ለመነጋገር ቀጠሮ እንደተቆረጠም ተናግረዋል። በዓለም አቀፉ የማስገንዘቢያ ጉባኤ ወይም ሲምፖዚየም ላይ ጥናታዊ ጽሑፍ ካቀረቡት መካከል አንዷ በመቀሌ ዩኒቨርሲቲ መምህርት የሆኑት የዶክትሬት ዲግሪ እጩዋ ክብርቲ ማህሪ ናቸው። እሳቸው በተለይ አተኩረው ካብራሯቸው ጉዳዮች መካከል አንዱ በባለትዳሮች ዘንድ የተመዘገበውን አስደንጋጭ የኤድስ ቫይረስ ስርጭትን ይዞታ ነው። ጥናቱ ካተኩረባቸው ባለትዳሮች መካከል 8.7% ኤችአይቪ ኤድስ እንደተገኘባቸው ያብራሩት ወይዘሮ ክብርቲ የጥናት ቡድናቸው ወደ ሴተኛ አዳሪነት ከገቡ ባለትዳር ሴቶች ጋር በነበረው ቆይታ የደረሰበትን ግኝት ሲያስረዱ
አጋጣሚ አነ ዝነወርኩ ወንድ ሰብ ሓዳር ነይረ ካብኡ ታይልና ና ሰብ ሓዳር ኮይነንስ
እንደ አጋጣሚ ሆኖ እኔ በተመደብኩበት አካባቢ ከነበሩ ሴቶች መካከል ባለትዳሮችም ነበሩበት። እነዚህ ሴቶች ባለትዳርና ልጆች ወለዱም ነበሩ። እኛ ደግሞ ባል ካላችሁ ልጅ ከወለዳችሁ እንዴት ሴተኛ አዳሪነት ውስጥ ተገኛችሁ? ባሎቻችሁስ ምን ይላሉ? ተፋታችኋል እንዴ? ብለን ላነሳንላቸው ጥያቄ አብዛኞቹ ሴቶች ባሎቻችን ይደግፉናል፣ ምግብ የለም፣ ስራ ሰርተን የሚገኝ ገቢም የለም፣ ኑሮ ተወዷል፣ እንዲያውም ልጆቻችንን ይዘውልን የሚቆዩት እነሱ ናቸው ብለው የመለሱልን ሴቶች አሉ።
በክልሉ ስላለው የኤችአይቪ ኤድስ ቀውስ የማስገንዘቢያ መረጃዎች የተጋሩበትን ዓለም አቀፍ ጉባኤ በበላይነት ያዘጋጁትና የመሩት የደቡብ ካሮላይናው ዩኒቨርሲቲ ተመራማሪና አስተማሪ ዶክተር ሙልጌታ ገብረ እግዚአብሔር ናቸው። እሳቸው በክልል ውስጥ የሚታየውን አሳሳቢ የጤና ቀውስ ለመመከት እሳቸውን የመሰሉ ምሁራን ያካበቱትን እውቀት ተሞክሮና ያላቸውን ትስስር በመጠቀም መፍትሄዎች ላይ መስራት የወደፊት እቅዳቸው መሆኑን አስረድተዋል።
ስልጠናታት ንህበለና ንኸና በይነይ ኮንኩ
በአቅም ግንባታ ረገድ እየሄድን ስልጠና በመስጠት ላይ እንገኛለን። በነገራችን ላይ ወደ ትግራይ በሚሄድበት ጊዜ ብቻዬን አይደለም የሚሄደው። ከዩኒቨርሲቲያችን ማህበረሰብ አባላት መካከል አብረውኝ የሚሰሩትንም ጭምር ይዤ ነው የሚሄደው። ለምሳሌ በትንሣኤ በዓል ሰሞን የእኔ ዶክትሬት ተማሪና ባልደረባዬ ዶክተር ኮርቼ እንዲሁም አንዳንድ ዝግጅቶች ካደረግንለት ዶክተር ኤሪክ ማይስነር ጋር አብረን የምንሄድበት እድል አለ።
ዶክተር ኤሪክ ማይስነር ክንከደል ንኸል ዕድል ኣሎ።
አሳሳቢውን የጤና ቀውስ በተመለከተ ህብረተሰባዊ ንቃትን ለመፍጠር ኪነጥበብ ያለው ሚናም በማስገንዘቢያ ጉባኤው ላይ ተወስተዋል። የትግራይ ባህል ቡድን ተወካይ ገሬ መትሃቢተይ የባህል ቡድኑ ሁኔታውን በመገንዘብ በተለያዩ ከተሞች የማነቃቂያ ዝግጅቶች መጀመሩን ይጠቅሳሉ። የጸረ ኤች አይ ቪ ኤድስ ዘመቻ ውጤታማ እንዲሆን ከተፈለገ ግን ይላሉ ገሬ መትሃቢተይ፣
ከየንቲ ሓደ ኣካል ኢና ንቱ ንትግራይ
የኪነት ባለሙያዎች የዘመቻው አንድ አካል ነን። ሊያደራጀንና ሊያዘጋጀን የሚገባው ግን ቱሪዝም ቢሮ ነው። ባህልና ቱሪዝም ቢሮ አይመለከተኝም ብሎ ራሱን ማግለል አይኖርበትም። የእርሻ ቢሮ መረጃዎችን ለገበሬው ማዳረስ አለበት። ገበሬም ቢሆን ከኤድስ ስጋት ነጻ ሊሆን አይችልም። የእኔ መልእክት ሁሉም መተባበር አለበት የሚል ይሆናል።
በኢትዮጵያ ደረጃ የኤችአይቪ ኤድስ ስርጭት ከአንድ በመቶ ያነሰ ወይም 0.9% መሆኑን ተመራማሪዎች ተናግረዋል። አፍሪካ ደረጃ የኤድስ ስርጭት ጎልቶ ከሚታይባቸው ሀገራት መካከል ደቡብ አፍሪካና ኬንያ፣ በዩናይትድ ስቴትስ ደግሞ ዋሽንግተን ዲሲ እና ኖርዝ ካሮላይና መሆናቸውም ተጠቁመዋል።
በትግራይ ክልል ያለውን የኤችአይቪ ኤድስ ስርጭት በተመለከተ የቪኦኤ ትግረኛ ክፍል ባልደረባ በትረ ስልጣን የዘጋጀውን ዘገባ ሀብታሙ ስዩም ያቀረበውን ነው ቀደም ሲል ተከታትለን የተመለስ ነው። አሁን ደግሞ በአዲስ አበባ ያለውን የነዋሪዎች የታክሲ ዋጋ ጫናን እያሳደረባቸው መሆኑን የገለጹበት ዝግጅታችን ይቀጥላል። መንግስት ከጥቅም 6 ቀን 2017 ዓ.ም ጀምሮ በአዲስ አበባ ተግባራዊ ያደረገው የትራንስፖርት ታሪፍ የታክሲ አገልግሎት ዋጋን ከገቢያቸው ጋር የማይመጣጠም በማድረጉ በኑሯቸው ላይ ከፍተኛ ጫና እያሳደረባቸው መሆኑን የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናግረዋል። ነዋሪዎቹ ወይዘሪት ቤተልሔም ደነቀውና መምህር ቸርነት ዘውዴ የታክሲዎች እጥረት መኖሩንም ጠቅሰው ወጥነት የጎደለው የዋጋ ጭማሪ መታየቱንም ተናግረዋል። የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያበባል አዲስ በቅርቡ የተደረገው የታሪፍ ጭማሪ በተለይ ዝቅተኛ የማህበረሰብ ክፍሎችን ታሳቢ ያደረገና ወቅታዊውን የነዳጅ ችርቻር ዋጋ ያማከለ መሆኑን ተናግረዋል። ኃላፊው አክለውም መንግስት የትራንስፖርት እጥረትንም ለመግታት ባለፈው ዓመት 100 የኤሌክትሪክ አውቶቡሶች ግዥ ፈጽሟል። በቅርቡም ከመንግስት በተጨማሪ የግል ባለሀብቶችን በዘርፉ ይሳተፉበታልም ሲሉ ገልጸዋል። በዚህ ጉዳይ ላይ ደረጀ ደስታ ያዘጋጀው ዘገባ እንደሚከተለው ይቀርባል።
በቅድሚያ ያገኘነው የአዲስ አበባ ነዋሪ የሆነችውን ወይዘሪት ቤተልሔም ደነቀውን ነው።
ጤና ይስጥልኝ፣ እንዴት ነሽ?
ደህና፣ እግዚአብሔር ይመስገን።
ታክሲ ትጠቀሚያለሽ አይደል?
እንዴ፣ ምንም ጥርጥር የለውም፣ ጥያቄ ያስፈልገው።
ብዙ ጊዜ ከየት ወዴት ነው የምትይዥው?
ከሲኤምሲ መገናኛና ቦሌ።
ምን ያህል ነው የሚያስከፍሉሽ?
35 ብር ይሆናል፣ 40 ብር ይሆናል። እንደዚህ በ5 ብር መካከል ልዩነት ብዙ ጊዜ አያለው።
ማለት ልዩነቱ ቶሎ ቶሎ ነው የሚመጣው ወይስ?
ማለት ታሪፉ አንዳንዴ ከሳምንት ሙሉ ብትንቀሳቀስ ከሳምንት 3 ቀን 35 ብር እንደዚህ የመሆን የ5 ብር የተቆራረጠ ነገር ያለው ግን አንድ አጠቃላይ 40 ብር ነው የሚያስከፍሉት።
ከየት እስከ የት ነው 40 ብር የሚያስከፍሉት?
ከሲኤምሲ ቦሌ።
ሌላው ያነጋገርናቸው ነዋሪ በአዲስ አበባ አውቶቡስ ተራ አካባቢ ነዋሪ መሆናቸውን የነገሩን መምህር ቸርነት ዘውዴ ናቸው። አውቶቡስ ተራ ተብሎ ከሚጠራው አካባቢ እስከ 4 ኪሎ ድረስ የሚጓዘውን ታክሲ አዘውትረው እንደሚይዙ ነግረውናል። በሚያገኙት የታክሲ አገልግሎት ክፍያና አቅርቦት ደስተኛ አይደሉም።
አገልግሎቱ አሁን ላይ ትንሽ ብዙም ምቹ አይደለም። ከዚህ በፊት አሪፍ ነበረ። ብዙ በተለይ አሁን 4 ኪሎ ለመሄድ ተሰራ አይገኝም ማለቱ ላይ ይቻላል። ለምን ታሪፎ መገናኛን ያው 4 ኪሎን አልፎ ስለሆነ የሚሄደው ብዙዎች መገናኛ ካልሆነ 4 ኪሎም እና በጣም በብዙ ስቃይ ነው ወደ 4 ኪሎ የምንሄደው። ወይም ግዴታ የመገናኛውን ሂሳብ ከፍለን ነው ወደ 4 ኪሎ ላይ የምንወርደው ካልሆነ ሰዓት ማለት።
ወይዘሪት ቤተልሔም የታክሲ ዋጋ በየጊዜው እየጨመረ መጥቶ ሰሞኑንም እንደገና ከፍተኛ ጭማሪ ማሳየቱን ትናገራለች።
ምር ከሲኤምሲ ቦሌ 25 ብር ነበር እኔ የምከፍለው። ደርሶ መልስ 50 ብር ትራንስፖርት ነበር። ከዛ ትንሽ እንደቆየ 30 ብር ሆነና 60 ብር ሆነ። ከዛ አሁን በቅርብ ደግሞ ምን እንደሆነ አይታወቅም፣ ነዳጅ ጭማሪ ይሁን ምናምን እናቀው ነገር የለም 40 ብር አደረጉት።
መጀመሪያ ስትጀምሪ መቼ ነበረ ጊዜው? አመት ይሆናል? 2 አመት?
አመት
ከ1 አመት በፊት።
ከ1 አመት በፊት።
ቤተልሔም፣ ይህ የታክሲ ጭማሪ እጅግ በናረው የኑሮ ውድነት ላይ ሌላ ተጨማሪ ጫና በመፍጠሩ ከባድ ሸክም እንደሆነባት ትገልጻለች።
ማለት በጣም ከባድ ነው። ከእጅ ወደ አፍ የሚባለው አይነት ኑሮ ነው የምትኖረው። ብርን ትቆጥረዋለህ፣ በትራንስፖርት መልሰህ ታወጣዋለህ። ብርን ትቆጥረዋለህ፣ ትሰራለህ፣ መልሰህ በትራንስፖርት ታወጣዋለህ። ያ ማለት አይደለም ለነገ ይሄንን ያክል ብር ሴብ አድርጌ እንደዚህ ቋሚ ንብረት ምናምን ልታስብ። ይሄ መሰረታዊ የሆኑ ወጪዎችን የቤት ኪራይ፣ ምግብ፣ የትምህርት ቤት ክፍያ ሊሆን ይችላል። ራሴ የመማር ከሆነም የራሴ የትምህርት ቤት ክፍያ አለ። እሱን ራሱ አጣበህ አጨናንቀህ ምናምን ነው ሞላልተ ወሩን ተሻግረህ እንደገና ደግሞ ለቀጣይ ወር የምትጨነቀው እና ከእጅ ወደ አፍ የሆነ ኑሮ እንድንኖር ያደርጋል። በጣም
ከጥቂት 10 አመታት በፊት እንደነበረው የታክሲ ክፍያ በሳንቲሞች የማይሞከር ስላልሆነ እጅግ አነሰ ቢባል 100 ብር ያህል የደርሶ መልስ ክፍያ ይዞ መውጣት የግድ ይላል። በዚያ ላይ በኢትዮጵያ አንዳንድ አገልግሎቶችን እንደ ቴሌብር በመሳሰሉ የዲጂታል ክፍያ መጠቀም ቢቻልም የታክሲ አገልግሎትን ለመጠቀም አሁንም ጥሬ ገንዘብ ወይም ካሽ ይዞ መሄድ የሚጠበቅ መሆኑን ቤተልሔም ትናገራለች።
አዎ፣ የተለመደም የታክሲ ክፍያ ካሽ ነው። ልምዳችንም በእጃችን ብር ይዘን ነው የምንሄደው። በእጃችን እጅ በእጅ ነው።
ለምሳሌ አሁን ድንገት መንገድ ገንዘብ ረስተሽ ብትሄጂ ባይኖርሽ ምንድን ነው የምታደርጊው?
አረሳም። ምክንያቱም ምን አለ መሰለ፣ ከቤት ወጥተህ ቤት ወጥተህ የሆነ ቦታ መሄድን ስታስብ የትራንስፖርት ግዴታ ትበጅታለህ። ግዴታ የትራንስፖርት ብር አለኝ ወይ ብለህ ቦርሳህን ታያለህ። ለምን በ5 ብርና በ10 ብር አይደለም የምትሄደው። 40 ብር እንኳን ቢኖርህ መመለሻ 40 ብር፣ በትንሹ 100 ብር ያስፈልጋል ደርሰ ለመመለስ ብቻ። ያውም ደግሞ አንድ ፌርማታ የምትይዝ ከሆነ ከቦሌ ወርደህ እንደገና ሌላ ቦታ ልሄድ ካልክ ደግሞ አሁንም ሌላ ክፍያ ነው የሚጠበቅብህ።
የታክሲ ትራንስፖርት ወጪ ከአስቤዛዎችና መሰረታዊ ወጪዎች ጋር ከፍ ብሎ የሚደመር ሆኗል። መምህር ቸርነት የትራንስፖርት ወጪ በተለይም ከገቢያቸው አንጻር እጅግ የተራራቀ መሆኑን ዘርዝረው በመግለጽ ይህንን ያረጋግጣሉ።
እጅግ በጣም ከገቢው ሌላ ወጪው በጣም ከባድ ነው። ማለት ያው ግዴታ አማራጭ ስለሆነብን ነው እንጂ አብዛኛው ሰው የሚጠቀመው እናንዴ በእግር የተወሰነ መንገድ የምንሄድበት መንገዶች ሰሞች ምናምን ይኖራሉ፣ እነሱ አሉ። ነገር ግን እንደ እኔ ገቢውና የምናወጣው ወጪ እጅግ በጣም ሰማይና ምድር ነው።
ምን ያህል ነው የምትከፍሉት? ለምሳሌ ከአውቶቡስ ተራ እስከ 4 ኪሎ ድረስ
ታሪፉ 15 ብር ነው የወጣው አዲሱ ታሪፍ መሰለኝ። ያው 15 ብር ነው የሚቀበሉን፣ ግን ብዙውን ጊዜ ግን በቃ በ25 ብር ነው ከፍለን የምንሄድ። መገናኛውን ከፍለን 25 ብር ከፍለን ነው የምንሄደው። እንግዲህ አስበው፣ በቀን 100 ብር ላይሆን ይችላል ደሞዝ፣ 80 ብር 70 ብር ሊሆን ይችላል። ግን ደግሞ ከመሸብህ ያለህ አማራጭ ምንድን ነው? 100 ብር ከፍለህ በቀን ወደ ቤት መግባትን ትመርጣለህ፣ በቀን ካገኘው በላይ ማለት ነው።
የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ የታሪፍ ጭማሪ በተለይ በተከታታይ ተሻሽሏል ከሚሉት የነዳጅ ዋጋ ጋር የተያያዘ መሆኑን በመግለጽ እንዲያውም የዘገየ ሊባል የሚችል ነው ሲሉ ይከራከራሉ።
ትራንስፖርት በቅርቡ የታሪፍ ጭማሪ አድርገናል። የታሪፍ ጭማሪ የተደረገበት ዋናው ምክንያት የነዳጅ ዋጋ በተከታታይ እየተሻሻለ በመምጣቱ እና በተለይም ደግሞ በታክሲዎች ከአሁን በፊት ለነዳጅ ድጎማ ይደረግላቸው የነበረበት ሁኔታ ነበር። አሁን ድጎማው ስለቀረ እና እነዚህም ሁለት ዋና ታሳቢዎች መነሻ በማድረግ ሌሎችንም አስተዳደራዊ ወጪዎች ጭምር ግምት ውስጥ በማስገባት የታሪፍ ጭማሪ እንዲደረግ የተደረገበት ሁኔታ ነው ያለው። ስለዚህ የታሪፍ ጭማሪው የዘገየ ሊባል አልቻለ በስተቀር አገልግሎቱን ከሚሰጡ የትራንስፖርት ድርጅቶች አኳያ ረዘም ያለ ጥያቄና የመልካም አስተዳደር ችግር ሆኖ የቆየ ነበረ። ግን ምንድን ነው በየጊዜው የነዳጅ ዋጋ ማስተካከያ ሲደረግ የታሪፍ ማስተካከያ ባለመደረጉ ቆይቶ የሁሉንም የነዳጅ ጭማሪዎች ታሳቢ የተደረገ ታሪፍ ስለሆነ በአንድ ጊዜ ስለጨመረ ዋጋው የተጋነነ ይመስላል እንጂ እንደውም ገቢው ከሚጠይቀው ባነሰ ነው የታሪፍ ጭማሪ የተደረገ የሚል ሀሳብ ነው እኛ
ያለን።
የታሪፍ ጭማሪው ነዋሪዎች ካለው የኑሮ ውድነት ጋር እየታገሉ መሆኑን በሚገልጹበት ወቅት በአንድ ጊዜ እንዲህ ያለ ጭማሪ ማሳየቱ ምን ያህል ተገቢነት አለው? በተለይ ዝቅተኛ የማህበረሰብ ክፍሎችን ምን ያህል ታሳቢ አድርጓል ተብለው የተጠየቁት አቶ ያብባል ይመልሳሉ።
ታሳቢ ተደርጓል። እንግዲህ ያው ዋናው መንግስት ዝቅተኛ ገቢ ላለው ማህበረሰባችን በዋናነት ትራንስፖርት የሚያቀርበው የከተማ አውቶቡስ አገልግሎት ድርጅት እና የከተማ የቀላል ባቡር ትራንስፖርት አገልግሎት ድርጅት አማካኝነት ነው። ስለዚህ የአውቶቡስ ጭማሪው እና የቀላል ባቡር ድርጅት ዋጋ ጭማሪ ዝቅተኛ ነው የተደረገው። ምክንያቱም የአውቶቡስ ድርጅቱን እና የቀላል ባቡር ድርጅቱን መንግስት ይደጉመዋል። ነገር ግን የታክሲ ትራንስፖርት በተመለከተ መንግስት አይደጉመውም። ስለዚህ የታክሲ ትራንስፖርት ለማንኛውም ገበያውን መሰረት ያደረገ የታሪፍ ማሻሻያ በየጊዜው ይደረግ ስለሚገባው ተደርጎላቸዋል ማለት ነው። ይሄ የታሪፍ ማሻሻያ ካልተደረገ እነሱ ደግሞ በነጻ ወይም ደግሞ እየከሰሩ የሚኖሩበት አግባብ አይኖርም። መንግስት ግን ድጎማ የሚያደርግላቸውን ድርጅቶች ግን ድጎማውን ታሳቢ በማድረግ ዋጋው እንዳይጋነን የተደረገበት ሁኔታ ነው ያለው። ስለዚህ ዝቅተኛ ህብረተሰቡን እንዳይጎዳ የሚለው ታሳቢ ተደርጎ ነው የተሰላው ማለት ነው።
የታክሲ አገልግሎት የጉዞ ክፍያው ብቻ ሳይሆን በሚፈጠረው የትራፊክ መጨናነቅ ነዋሪዎችን ለከፍተኛ ኪሳራ የሚዳርጋቸው መሆኑን ተገልጋዮች ይናገራሉ። ወይዘሪት ቤተልሔም ከቤቷ ማልዳ ብትወጣም ከታክሲ እጥረቱ ጎን ለጎን የትራፊክ መጨናነቁ የተለመደ መሆኑን ትናገራለች።
አሁን አንድ ሰዓት ትወጣለህ፣ እስከ ሁለት ተኩል መድረስ ፈልገህ ከሆነ 3 ሰዓት እና 4 ሰዓት የመድረስ እድል ከፍተኛ ነው። ወይ ከ12 ሰዓት እስከ 1 ተኩል ባለው ነው ታክሲ ፍሪ የሚሆነው እንጂ አንድ ሰዓት ላይ ሁሉም ይወጣል ለ2 ሰዓት ስራ ለመግባት እና ከቤት ቶሎ የወጣህ ቢመስልህም ታክሲ ሰልፍ ላይ ግን እኩል ነው የምትሰበሰበው። በተመሳሳይ ሰዓት በጣም ብዙ ሰው የመሰብሰብ እድሉ ከፍተኛ ነው።
ባቡር አለ፣ አውቶቡስ አለ፣ የተለያዩ ራይደር የመሳሰሉ አሉ። ለምንድን ነው ታክሲ የምትጠቀሚው እነዚህ ሁሉ እያሉ?
እውነት ነው፣ ብዙ አማራጮች አሉ። ከተማም እንደመሆኑ መጠን ግን ታክሲ ነው የምጠቀመው። ምክንያቱም በራይድም ሄድክ፣ በሚኒባስም ሄድክ፣ በታክሲም ሄድክ እኩል ነው የምትደርሰው። ለምን የምትነሳበት ሰዓት ሁሉም ሰው ከቤት ወጥቶ ወደ ስራ ወደ ተለያየ ስራ መስክ የሚሰማራበት ሰዓት ስለሆነ መንገድ በጣም ይጨናነቃል። ተማሪዎች አሉ፣ የመንግስት ሰራተኛው አለ፣ የግል መኪና ተጠቃሚው አለ። እነዛ ሁሉ መኪኖች በመንገድ ላይ ነው የሚሄዱት፣ ስፔስ ነው እያጣበቡት የሚሄደው እና በራይድ 500 ብር ከፍለህ የምትሄደው እና በታክሲ 40 ብር ከፍለህ የምትሄደው ምንም አታተርፍም። ትርፉ ብር ካልሆነ በስተቀር ከፍተኛ ወጪ ማውጣት ካልሆነ በስተቀር ሰዓትህን ምንም ኢንቨስት አታደርግም።
ዘገባዎች እንደሚያመለክቱት በአዲስ አበባ ከተማ 40% በላይ የሚሆነውን የትራንስፖርት አገልግሎት የሚሰጡ አውቶቡሶች ሲሆኑ ከ60% የሚሆነውን የሚሸፍኑት የተለያዩ ታክሲዎች ናቸው። ተጠቃሚዎቹ ከገለጹልን ችግሮች በተጨማሪ ከትራንስፖርት ዋጋ ውድነቱ ጋር የተያያዘው አንዱ ትልቁ ጉዳይ ታክሲዎችን ጨምሮ የትራንስፖርት አገልግሎት ሰጪዎች እጥረት መሆኑን አቶ ያብባል ያምናሉ። መንግስት ይህን ችግር በመቅረፍ ረገድ ምን እያደረገ ነው? አቶ ያብባል ይመልሳሉ።
ትልቁ የከተማችን ትራንስፖርት ችግር የፍላጎትና የአቅርቦት አለመመጣጠን ነው ያለው። የህዝብ ቁጥራችን በየጊዜው በከፍተኛ ሁኔታ እያደገ ነው። ስለዚህ ትራንስፖርት ፈላጊው እየጨመረ ነው። እሱን የሚመጥን አቅርቦት በማዘጋጀት በኩል ክፍተት አለ። ስለዚህ ይህን ታሳቢ በማድረግ የከተማ አስተዳደሩ በየአመቱ አውቶቡሶችን የሚገዛበት ሁኔታ ነው ያለው። በባለፈው አመት 100 ኤሌክትሪክ አውቶቡሶች ግዥ ተፈጽሟል። ምናልባትም እነዚህ 100 ኤሌክትሪክ አውቶቡሶች በቅርቡ በሁለት ወር ውስጥ ከተማችን ተጨማሪ የትራንስፖርት አገልግሎት እንዲሰጡ የሚደረግበት ሁኔታ ነው ያለው። ከዚህ በተጨማሪም በመንግስት አቅርቦቱ ብቻ ሊሟላ ስለማይችል የግል ባለሀብቱ በዘርፉ እንዲሳተፍ ጥረት እየተደረገ ነው ያለው። ስለዚህ አንዳንድ የግል ባለሀብቶች ፍላጎት ማሳየት ጀምረዋል። ምናልባትም በቀጣይ ከመንግስት ኦፕሬተሮች በተጨማሪ የግል ኦፕሬተሮች በአውቶቡስ ትራንስፖርት ላይ የሚሳተፉበት ሁኔታ ይኖራል ብለን ነው የምናስበው። ከዚህ በተጨማሪ እንደምታውቀው የከተማችን ትራንስፖርት አገልግሎት የሚሰጡ ሰማያዊ ታክሲዎች ረጅም ጊዜ ከማገልገላቸው የተነሳ አሁን አገልግሎት በመስጠት በኩል ውስንነት አለባቸው። ብዙ ጊዜያቸውን ጋራጅ ላይ ነው የሚያሳልፉት፣ ይቆማሉ። ስለዚህ እነሱንም ወደ አዲስ ለማዘመን እና አገልግሎቱን ለማሻሻል ጥረት እየተደረገ ያለበት ሁኔታ ነው ያለ።
በአዲስ አበባ የተሰማሩ ትክክለኛ የታክሲዎችን ቁጥር ማግኘት አስቸጋሪ ቢሆንም መንግስታዊ ምንጮችን ጨምሮ የተለያዩ ዘገባዎች ከ5-7 ሺህ እንደሚደርስ ያመለክታሉ። ከነዚህ ምን ያህሎቹ አገልግሎት እየሰጡ እንደሆነ ባይታወቅም ታሪፍን ከማሻሻል ጎን ነዋሪዎች የጠቀሱልንን የትራንስፖርት የዋጋ ንረት ለመቋቋም ብዙ ጥረት የሚጠይቅ መሆኑ ግልጽ ይመስላል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ባልደረባይ ደረጀ ደስታ ያዘጋጀው አዲስ አበባ ነዋሪዎች የታክሲ ዋጋ ጫና ያሳደረባቸው መሆኑን የገለጹበትን ዘገባችን ነው ቀደም ሲል የተከታተላችሁት። ከአሜሪካ ድምፅ ወደ እናንተ እየደረሰ የሚገኘው የረቡዕ ምሽት የዝግጅቶቻችን እንደቀጠሉ ናቸው። አሁን ደግሞ የምናልፈው ወጣቶችና የሰላም ግንባታ ተሳትፎን ወደሚመለከተው ርዕሰ ጉዳይ ነው። በኢትዮጵያ የሚካሄዱ የሰላም ግንባታ ሂደቶች ወጣቶችን ማዕከል ያደረጉ ሊሆን እንደሚገባ ተገለጸ። ፕሮፌሰር ገብረይን ቲሶ የቀድሞ የጂንካ ዩኒቨርሲቲ ፕሬዚዳንትና በአሁኑ ወቅት የአካታች ሰላምና ልማት በአፍሪካ የተሰኘ ግብረ ሰናይ ድርጅትን በስራ አስኪያጅነት ይመራሉ። ሚያዝያ 14 ቀን 2016 ዓ.ም የመቀሌ ዩኒቨርሲቲ ከሌሎች ተባባሪ አካላት ጋር ባዘጋጀው መድረክ ላይ በሰላም ግንባታ የወጣቶች ሚናን በተመለከተም የመወያያ ጽሑፍ አቅርቦ ነበር። የአሜሪካ ድምፅ ጋር ባደረጉት ቃለ ምልልስም በኢትዮጵያ ወጣቶች ከግጭትና ጦርነት ወጥተው ወደ ሰላም እንዲመጡ የሚያስችሉ የሰላም ግንባታ ስራዎች በበቂ ሁኔታ እየተሰሩ አይደለም ብለዋል። ፕሮፌሰሩ የወጣቶች በጦርነት ተጎጂነትን በማብራራት ይጀምራሉ። ትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግደይ ጦርነቱ በተለይ በወጣቶች ላይ ከፍተኛ ጉዳት ማድረሱ ይናገራል።
አንደኛ አምራች ኃይል ወጣት ኃይል ጦርነቱ ላይ ቀጥታ የተሳተፈውም አብዛኛው ወጣት ኃይል ነው። በአካባቢያችን ስናየው እያንዳንዱ ቤት እያንዳንዱ ቤት ያላንኳኳበት ጉዳቱ ያልደረሰበት ሰው የለም ማለት ያስደፍራል። በጣም ሰፊ ነው ጉዳቱ። ብዙ ሰዎች ተስፋ ነበራቸው። ያው ሰጥቶ የመለወጥ ተለውጦ የማድረግ ቤተሰብን የመርዳት ከዛ ሁሉ ነገር ነው ያስቀረው።
ሌላ በግጭት ውስጥ በሚገኘው አማራ ክልል ባህር ዳር ከተማ ኗር የሆነው ተመስገን መኮንን በበኩሉ በሀገሪቱ ባሉ ጦርነቶችና ግጭቶች ወጣቶች በሁለቱም የጦርነት ተፋላሚዎች ተሳታፊ እንዲሆኑ አስገዳጅ ሁኔታዎች ይገጥማቸዋል ይላል። በዚህም ምክንያት ተጎጂ መሆናቸውን ያስረዳል።
ስራ ሰርቼ ነገ ለወጣለሁ ብሎ ተስፋ ከማድረግ ይልቅ ደህንነት የሚያሰጉ ነገሮች አሉብኝ በሚል ፍራቻ ስራ ለመስራት ተነሳሽነቱ፣ ሌሎችም ሁነቶች በጣም
ትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግደይ
ጦርነት በጎ ነገር የለውም፣ 100% ጎጂነት ነው ያለው። ከጠቅላላው ማህበረሰብ አንጻር ደግሞ ወጣቱ ላይ በተለየ ሁኔታ ጉዳት ያደርሳል። አንዱ ሁላችንም የምናውቀው በጦርነት ውስጥ በአብዛኛው የሚሳተፉት ፊት ለፊት የሚጋፈጡት በወጣትነት እድሜ ያሉ ናቸው። ጦርነት አጥፊ ነውና ያው በርካታ ወጣቶች ህይወታቸውን ያጣሉ፣ በርካቶች የመቁሰል አደጋ ይደርስባቸዋል። ይሄ የመጀመሪያው ገፈት ነው። ይሄ የመጀመሪያው ችግር ነው። ቀጥሎ ደግሞ ምናልባት በሁለተኛ ደረጃ ሊገለጽ የሚችል ጉዳት ቢኖር በጦርነት ጊዜ የኢኮኖሚ እንቅስቃሴ አይኖርም። የንግድ እንቅስቃሴ፣ እርሻ ይስተጓጎላል። ማንኛውም አይነት የእንቅስቃሴ ስለሚስተጓጎል ለወጣቶች የስራ እድል ለመፍጠር የማይቻልበት ሁኔታ ስለሚኖር በሀገራችን ደግሞ እንደምናውቀው ብዙ ወጣት ስራ የለውም። ስራ አጥ ነው፣ ስራ ይፈልጋል። በጦርነት ምክንያት ደግሞ የስራ አጡ ቁጥር የበለጠ እየጨመረ ይሄዳል ማለት ነው። ጦር ሜዳ ውሎ ጉዳት ከሚደርስበት በተጨማሪ ጦር ሜዳ ያልሄደውን ባለበት አካባቢ ወጥቶ ሰርቶ እንዳይገባ የስራ እድል መፍጠር ስለማይቻል እንዳልኩት ኢኮኖሚ ስለሚጎዳ የስራ አጡ ቁጥርም እየጨመረ እንዲሄድ ያደርጋል በወጣቱ ላይ። ይሄ ሌላው ተጽዕኖ ነው። ኢቭን ጦርነቱ ከቆመም በኋላ ጉዳቱ እንዲህ በቀላሉ የሚሽር አይደለም። የስራ እድሉን በቀላል ሊፈጠር አይችልም በጦርነት ማግስት። ስለዚህ ላልተወሰነ ጊዜ የወጣቶች ስራ አጥነት ሊቀጥል የሚችልበት ሁኔታ አለ። በልዩ ሁኔታ ምናልባት ትኩረት ተሰርቶ ወጣቱ ወደ ስራ እንዲመለስ ካልተደረገ መስተቀር በጦርነት ማግስትም የስራ አጥነት ችግሩ እየከፋ ሊሄድ ይችላል። በስነ ልቦና በአካላዊ ጉዳትም እንደዚሁ ለረጅም ጊዜ ሊቆይ የሚችል ጉዳት ያደርስባቸዋል። የቆሰሉ ሰዎች ምናልባትም እድሜ ልካቸውን እንደ ሌሎች ጤናማ ሰዎች ሰርቶ ራሳቸውን የማይችሉበት ሁኔታ ሁሉ ሊፈጠር ስለሚችል ጦርነት በጣም አስከፊ ነገር ነው እና በእነዚህ ሁሉ ነው ወጣቱን በተለየ ሁኔታ የሚጎዳው።
ምናልባት ፕሮፌሰር፣ ወደዚህ ጦርነት ወጣቶቹ እንዲገቡ የሚያደርጋቸው ገፊ ምክንያቶች ምንድን ናቸው?
ወጣቶች ፈልገው ወደ ጦርነት ይገባሉ የሚል እምነት የለኝም። ጦርነት የምነሳባቸው በርካታ ምክንያቶች ይኖራሉ። ጦርነት እንዲነሳ የሚያደርጉ አካላት ይኖራሉ። ነገር ግን ብዙውን ጊዜ ወጣቶቹ ተቀስቅሰው ነው ወደዛ የሚሄዱት እና በራሳቸውን ፍራስትሬሽን ሊኖርባቸው ይችላል። ከስራ አጥነት ጋር በተገናኘ ኢፍትሃዊ አሰራር ካለ ከሱ ጋር በተገናኘም ወጣቶቹን ለመቀስቀስ የሚያስችል መንገዶች ይኖራሉ። በዋናነት ግን ጦርነት የሚፈልጉ አካላት በተደራጀ መልኩ የወጣቱን ደካማ ጎን በማየት በተለይ ስራ አጥነቱን እና ሌሎችንም ክፍተቶች በማየት ያንን በመጠቀም ነው ቀስቅሰው ወደ ጦር ሜዳ እንዲሳተፉ የሚያደርጉት። እኔ ወጣቶች በዝንባሌ በባህሪያቸው ጦርነት ይፈልጋሉ፣ ጦረኛ ናቸው፣ ፈልገው ይሄዳሉ የሚል እምነት የለኝም። ሌላ አካል ቀስቅሶ እንደምወስዳቸው ነው እኔ የምረዳው።
ምናልባት በጦርነት ወቅት የሚደርስባቸውን ወጣቶች ላይ የሚደርሰውን በእርግጥ ጦርነት የሚመርጠው የማህበረሰብ ክፍል የለም፣ ሁሉም ተጎጂ ነው። እንደው እኛ ትኩረታችንን ወጣቶች ላይ ስላደረግን ነው እና የሚደርስባቸውን ጉዳት አነሳን። ከድህረ ጦርነትን በተመለከተ ቅድም አነስተዋል። በድህረ ጦርነት ላይ በሚደረጉ ስምምነቶች፣ በሚደረጉ የሰላም ግንባታ ሂደቶችስ በኢትዮጵያ ውስጥ ወጣቶች በጦርነት ውስጥ ካላቸው ተሳትፎ እኩል እድል እየተሰጣቸው ነው ብለው ያምናሉ?
እንደ ሀገር በምን ያክል ደረጃ በሰላም ሂደቱ በሰላም ግንባታ ላይ እንዲሳተፉ እየተደረገ ነው ላልከው ሙሉ መረጃ የለኝም ብያሃለው። ነገር ግን አንዳንድ ጥረቶች እንዳሉ በመንግስት ደረጃ የሚደረጉ ጥረቶች እንዳሉ አውቃለሁኝ። ትግራይ ክልል ላይ ለምሳሌ እንደዚሁ ባለፈው እንዳልከው 700 ወጣቶች በተሳተፉበት እጄ ጽሁፍ አቅርቤ ነበርና ያ አንዱ ጥረት ነው። ለምሳሌ በትግራይ ክልል እየተደረገ ያለው ሰላም ግንባታ ላይ ወጣቱ እንዲሳተፍ ከመላው ትግራይ 700 ወጣቶችን አምጥተው ነው ያን ያሰሩት። ከዛ በኋላ ደግሞ የነበራቸው እቅድ ወደ ወረዳዎች መውረድ ነበርና በ18 ወረዳዎች ላይ ወርደው ስለ ሰላምና ጸጥታ ትሬኒንግ ሰጥተዋል። ሌሎችም ለምሳሌ የሚሰሯቸው ስራዎች አሉ በኤንጂዎች አማካኝነት። ለምሳሌ ያህል አርት ፎር ፒስ በሚል ፕሮግራም ወጣቶችን አደራጅተው ስልጠና እየሰጡ በሙዚቃ፣ በድራማ፣ በሰርከስ፣ በማርሽ ባንድ፣ ስዕል በመሳል በእነዚህ ሁኔታዎች ወጣቱን ወደ መድረክ እያመጡ ኢቨንት እያዘጋጁ እንዲያቀርቡ እያደረጉ ከትራውማው እንዲወጣ እንደገና በሰላም ግንባታው ላይ እንዲሳተፍ እየተደረገ እንደሆነ አውቃለሁኝ። ግን በአሁኑ ሁኔታ መላው ኢትዮጵያ ውስጥ ዞሮ ጦርነት ባለባቸው አካባቢዎችም ሆነ ጦርነት በቆሙባቸው አካባቢዎች እንደ ልብ ዞሮ መረጃ መሰብሰብ ስለማይቻል ይሄ በስፋት ሌሎችም ጋር ይደረጋል ወይ ውጤታማ ነው ወይ የሚለውን ሊገልጽልኝ አይችልም። ግን ጥረቶች አሉ፣ በመንግስት የሚደረጉ ጥረቶች አሉ። በክልል ደረጃም አሁን እንዳልኩ ትግራይ ላይ በቅርብ ስለሚከታተል የተደረጉ ጥረቶች አሉ። በቂ ነው በቂ አይደለም ባይ ነኝ። ምክንያቱም የችግሩ እስከ በጣም ከፍተኛ ስለሆነ ወጣቱን በስፋት ጦርነት ባለባቸው አካባቢዎችም ጦርነት በተደረገባቸው አካባቢዎችም እንዲሁም ሰላም በሆነውም አካባቢ በሰላም ላይ መስራት በጣም አስፈላጊ ነው የሚሆነው። በተለይ ደግሞ ጦርነት በተደረገ ማግስት የመልሶ ግንባታ ስራ በጣም እጅግ ያስፈልጋል። መልሶ ግንባታ ስንል ፊዚካል ስትራክቸሩን ይሄ የፈራረሱ ህንፃዎችን መገንባት ብቻ ሳይሆን መንገድ መስራት ብቻም ሳይሆን በሰው ልብ ውስጥ መሰራት አለበት። የቆሰለው ልብ መዳን መቻል አለበት። የሻከሩ ግንኙነቶች መጠገን አለባቸው እና እንደዚህ አይነት ስራዎች በስፋት ይፈልጋሉ። እንደው አንድና ሁለት ስብሰባ ጠርተ የምታደርገው ነገር አይደለም። ኮንሲስተንትሊ ረጅም ጊዜ ወስደ መስራት የሚገባ ነገር ነው። በዛ ባየነው ችግር ልክ ይሄ እየተሰራ ነው የሚል ሙሉ እምነት የለኝም። ጅማሮች አሉ፣ የሚበረታቱ ናቸው።
ወጣቶች በሰላም ግንባታ ሊኖራቸው የሚችለው ሚና እንዴት ያዩታል?
በተለያየ ነገር ሚና መጫወት ይችላሉ። ቅድም በማነሳቸው በሰላም ግንባታ፣ በመልሶ ግንባታ ላይ ትልቅ ሚና ሊኖራቸው ይችላል። ወደ ጦርነት እንዳይገባ ግጭት ከመከላከል አንጻር ትልቅ ሚና ሊኖራቸው ይችላል። በእርቅ ውስጥ በእርቀ ሰላም ሂደት ውስጥ ትልቅ ሚና ሊኖራቸው ይችላል። እኛ በሀገራችን አንድ ችግር አለ። ምናልባት ሁላችንም ከባህልም ጋር ተያይዞ የመጣ ነገር ነው። ግጭት ሲኖር ብዙውን ጊዜ ታውቃለህ፣ ወጣቶች ናቸው ወደ ጦርነቱ የሚገቡት፣ ግጭቱ ስለሚገቡት የሚሞቱት፣ የሚቆስሉት። ነገር ግን እርቅ ሲደረግ ሽማግሌ ነው የሚታረቀው፣ ወጣቱ አይደለም። ወጣቱ በባህል እርቅ ውስጥ ሚና ኖሮት አናውቅም። ሽማግሌዎች ናቸው የምታረቁት እና ይሄም ነው ምናልባት አንዳንድ ቦታ ላይ ግጭቶች እንዲቀጥሉ የሚያደርገው እና ወጣቱን አክቲቭሊ አቅም እንዳለው ከህፃነት ጀምሮ ልጆች ራሳቸው በህፃነት ደረጃ በልጅነት ደረጃ የሚያዙ ኢንዲፐንደንት አክተርስ ናቸው። ስለዚህ በዛ ደረጃ ነው ሊወሰድ የሚችለው እና ወጣቶችንም እንደዚሁ እንደ ሙሉ ሰው በመውሰድ በሁሉም የማህበረሰብ ህይወት ውስጥ እንዲሳተፉ በተለይ በተለይ ደግሞ በሰላም ግንባታው ዙሪያ ከራሳቸው አልፎ ለማህበረሰብንም በመቀስቀስ በማስተማር ሊረዱ ስለሚችሉ ሁለገብ ተሳትፎ እንዲኖራቸው ማድረግ ይቻላል ብዬ አስባለሁ።
ቀጣይ ምን መደረግ አለባቸው ይላሉ? በሱ እናጠቃል።
ጦርነት በሚደረግባቸው ዛሬም ጦርነት በሚደረግባቸው አካባቢዎች ጦርነቱ መቆም አለበት። ጦርነቱ ካልቆመ ሰላም አይመጣም እና ጦርነት ያለበት አካባቢ ወጣቱን ለመታደግ ከተፈለገ እርቀ ሰላም ማውረድ ነው፣ የጦርነቱን አስከፊነት መገምገም ነው። ጦርነት በቆመባቸው አካባቢዎች ደግሞ ቅድም እንዳልኩት መልሶ የመገንባት ስራ መሰራት አለበት። በዚህም ወጣቱን ለወጣቱ ቅድሚያ የሰጠ ወጣቱን አሳታፊ ያደረገ የወጣቱን ችግር ወይም ብሶት አድረስ ሊያደርግ የሚችል ስራ ለመስራት እንዲቻል የመልሶ ግንባታው ስራ በቅንጅት የተሟላ ድጋፍ ተደርጎለት ሊቀጥል ይገባል ብዬ አስባለሁኝ። ሰላም በሆነባቸው አካባቢዎች፣ ጦርነት ባልተደረገባቸው፣ አሁንም በማይደረግባቸው፣ ሰላም ነው በሚባልባቸውም አካባቢዎች እንደዚሁ በሰላም ጊዜ ሰላም ላይ መስራት ያስፈልጋል። አሁን እንግዲህ በሀገራችን እንዳየ ነው ይሆናሉ ብሎ የማይታሰቡ ነገሮች እየተከሰቱ ስለሆነ ዛሬ ሰላም የምንላቸው ነገር ነገ ደግሞ የሰላም እጦት ያለባቸው የጦርነት ቀጠና ሊሆኑ ስለሚችሉ አሉ የሚባሉ ችግሮችን ነቅሶ አውጥቶ የመፍታት በተለይ በተለይ ደግሞ የወጣቱ ላይ ያተኮረ ስራ መስራት ያስፈልጋል ብዬ አስባለሁ።
ፕሮፌሰር፣ ለነበረን ቆይታ በአሜሪካ ድምፅ አድማጮቻችንና ተመልካቾቻችን ስም ከልብ አመሰግናለሁ። መልካም ጊዜ ይሁንልዎት።
ይህም አመሰግናለሁ። መልካም ጊዜ ለእናንተም ይመኛለሁ።
አድማጮቻችንና ተመልካቾቻችን፣ የዝግጅታችን የመጨረሻው ቅንብራችን ደግሞ እየተከበረ የሚገኘውን የአውሮፓውያን ገና የተመለከተውን ቅንብር ነው። ዛሬ እዚህ አሜሪካ የአውሮፓውያን የገና በዓል ነው። አሸብራቂዎቹ የኒውዮርክ የገና መብራቶች ቱሪስቶችን ከመላው ዓለም እየሳቡ ይገኛሉ። ኒውዮርክ እንደተለመደው ለገና በዓል ደምቃለች። የብሩክሊን አስደናቂ አብረቅራቂ የበዓል መብራቶችም ከዓለም ዙሪያ ጎብኚዎችን መሳባቸውን ቀጥለዋል። ባሮን ራንን የተጠናቀረውን አጭር ዘገባ ደረጀ ደስታ እንደሚከተሉ ያቀርበዋል።
የገናው አስደናቂ ትዕይንት የኒውዮርክ ከተማን ፏ እያደረጋት ነው። የትም ቦታ ቢኬድ በበዓላት ትዕይንቶች ደምቃ እንዳሸበረቀችው ዳይከር ሃይትስ የሆነ ሰፈር የለም። ዳይከር ሃይትስ የታህሳስ ወር በመጣ ቁጥር ወደ በዓል ገነትነት የሚለወጥ የብሩክሊን አካባቢ ነው። መንገዶቹ በሚያብረቀርቁ መብራቶች፣ በጌጣጌጦች ሲፈኩ በወቅቱ አስደሳች ድምፆች ይደምቃሉ። እንደ አውሮፓ አቆጣጠር በ1980ዎቹ ውስጥ በጥቂት የቁርጥ ቀን ባለቤቶች የተጀመረው ዝግጅት እያደገ መጥቶ ከኒውዮርክ ከተማ ከፍተኛ የበዓል መስህቦች ውስጥ አንዱ ወደ መሆን አድጓል። ከ40 ዓመታት በላይ የተለያዩ ቤተሰቦች ዳይከር ሃይትስን ጎብኝተውታል። ብዙ ትውልድ ወደሚቀባበለው ነባር ባህልም ቀይረውታል። አንጀላ ሩጌይሮ የኒውዮርክ ከተማ ነዋሪ፣
ይህ በየዓመቱ ከሁሉም እህቶቻችንና የወንድሞቻችን ልጆች እንዲሁም ቤተሰቦቻችን ጋር የምናደርገው ዓመታዊ ልማዳችን ነው። ወደዚህ እንመጣና መብራቶቹን እንመለከታለን።
በትርኢቱ የሚቀርቡት ከጥንታውያኑ የገና ትዕይንቶች እስከ ፍሮስቲ ዘ ስኖውማን፣ ግሪንች፣ ሚኒየስ እና እንዲሁም ራሱ ሳንታ ክላውስ ወይም የገና አባት የማይቀሩ ገጸ ባህሪያት ናቸው። ስታሲያ ሊ የኒውዮርክ ከተማ ነዋሪ፣
አካባቢው በሚያምር ብርሃን ሲፈካ ማየት በጣም የሚያስደስት ነገር ነው። ልዩ ፈጠራ ያለው እያንዳንዱ ሰው ለዚህ ሰፈር የራሱን ማንነት ያዋጣል።
ቤተሰቦች በጎዳና ላይ ይንሸራሸራሉ፣ ፎቶግራፎችን ያነሳሉ፣ በልዩ የፈጠራ ትዕይንቶች ይደነቃሉ፣ በበዓሉ ዝግጅት ምትሃት ይሳባሉ። ፍራንክ አሶሪዮ መብራቱን ለማየት የመጡ የኒውዮርክ ከተማ ነዋሪ ናቸው።
እኔና ባለቤቴ ልጄን እየወሰድነው ነው። ይህ መጀመሪያው ጊዜው ነው። 2 ዓመት ሆኖታል። ምንም እንኳን እኔ የመጣሁት ከስታተን ደሴት ቢሆንም ዳይከር ሃትስ ገናን ለማክበር ሁልጊዜ የሚመጡትና ሁሉንም ውብ መብራቶች የሚመለከቱበት ነው።
እነዚህ አስደናቂ ትዕይንቶች ለወራት ይታቀዳሉ። መንገዶቹን በቀለማት ባሸበረቁ ብርሃኖች ይሞላሉ። እነዚህም ቤተሰቦች የአካባቢውን ነዋሪዎችና ከክሮሺያ የመጡትን ጨምሮ ከዓለም ዙሪያ የሚመጡ ጎብኚዎችን ይስባሉ። ዳቮር ኡኮቴች
እጅግ በጣም ጥሩ ይመስለኛል። እዚህ የሚኖሩ ሰዎች ሰላም አይኖራቸውም። በየቀኑ የሚመጡ ብዙ ሰዎች ናቸው። ግን በጣም ጥሩ ነው። እጅግ ልዩ ነው። ስለሆነም በጣም ውብ ይመስለኛል።
ጥሩ የበዓል ጊዜ ለማሳለፍ ደማቁ ዳይከር ሃይትስ ጥሩ ቦታ ይመስለኛል።
አድማጮቻችንና ተመልካቾቻችን የአሜሪካ ድምፅ የረቡዕ ምሽት ዝግጅታችን ይመስል ነበር። አስማማው ነው ነበርኩኝ። መልካም ምሽት ይሁንላችሁ።